ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። የዛሬ ጥቅምት 8 2011 ዓ ም ምሽት ዝግጅታችንን እናስተዋውቃችሁ። ከነ ትጥቃቸው ወደ ቤተ መንግስት የሄዱት ወታደሮች የለውጥ ሂደቱን የማደናቀፍ ዓላማ ባላቸው አካላት የተላኩ ነበሩ ሲሉ ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ገለጹ።
በከፍተኛ መዝናናትና መሳቅ ነበር ኢንተርቪው የሰጠሁት። ይዛንቀ ውስጤ ድብን ርር እያለ ማለት ነው።
ዝርዝሩን ይዘናል። በሌላ ዘገባችን ጅቡቲ የሚገኙ ኢትዮጵያውያን ስደተኞች ወደ ሀገራቸው ለመመለስ ቢፈልጉም ላቀረቡት ጥያቄ መልስ ሳይሰጣቸው ወራት እንዳለፉ ተናግረው ቅሬታን አሰምተዋል።
እኛም ሀገራችን ላይ ገብተን የሀገራችንን ውሃትን ብንሙትን ብንኖርም እሱ ይሻለናል፣ ሰጠን መፍትሄ የለም። አሁንም አለን የልጅ ልጅ አይቻሉ መጠለያ ውስጥ ግን የልጅ አውርሰ እንደገና ለልጅ ልጅ ማውረሱ ደግሞ በጣም ከበደ።
ወደ ግን ነገሩ ሰው ደግሞ ንኳን ባላ ፈልገዋል።
የስደተኞቹ ጉዳይ የሚመለከታቸው በጅቡቲ የኢትዮጵያ ኤምባሲና የተባበሩት መንግስታት የስደተኞች መርጃ ድርጅት ለጥያቄው መልስ ሰጥተዋል።
የአንድ ሀገር መንግስት በ50 ሜትር ክልል ውጪ መጥረብ የማይችልም አንድ ዘ ፕሮቴክሽን ኦፍ ዩናይትድ ኔሽን ስር ስለሆነ ማለት ነው።
ቢኮዝ ዚስ ኢዝ አ ፕሮሴስ ዊች ኢንቮልቭስ ሶ ሜኒ
የጥገኛ ጠያቂ ኢትዮጵያውያኑን ጉዳይ በአንድ ቢሮ ብቻ የሚወሰን ባለመሆኑ ነው መልስ ሳይሰጣቸው የዘገየው።
በጅቡቲ የኢትዮጵያ አምባሳደር ሻሜቦ ሲሳሞና በተባበሩት መንግስታት የአልአዴ የጥገኝነት ጠያቂዎች መጠለያ ጣቢያ ዋና ኃላፊ ባርሃሺ ኪራናን ነበር የሰማችሁት። እንግዲህ ዘገባ ይኖረናል።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ የምሽቱ ዓለም አቀፍ ዜናዎች በድጋሚ ተመልሰን መጥተናል። ከዚህ ቀደም በተለያየ ጊዜ በተለያየ ምክንያት ታስረው ፍርድ ቤት ለሚቆሙ ሰዎች በጥብቅና መቆም የሚታወቁት አቶ ሄኖክ አክሊሉና አቶ ሚካኤል መላአከ በትላንትናው ዕለት በቁጥጥር ስር ውለው ዛሬ ፍርድ ቤት መቅረባቸው ታውቋል። ፍርድ ቤት ቀርበውም የሰባት ቀናት የጊዜ ቀጠሮ ተጠይቆባቸዋል። አድማጮች፣ በዚህ ጉዳይ ላይ ዝርዝር ዘገባን ከአዲስ አበባ እየጠበቅን ነው፣ እንደደረሰን ይዘን እንመለሳለን። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሜክሲኮ ወደ ዩናይትድ ስቴትስ ያመሩትን በርካታ የማዕከላዊ አሜሪካ ፍልሰተኞች ቡድኖችን ካላቆመች በስተቀር ከሀገሪቱ ጋር የሚዋሰነው ድንበራቸውን እንደሚዘጉ ዝተዋል። ፕሬዚዳንቱ ዛሬ ማለዳ ላይ በትዊተር ገጻቸው ላይ ባሰፈሩት መልእክት ፍልሰተኞቹ በዩናይትድ ስቴትስ ላይ የሚያደርሱትን ወረራ ዲሞክራቶች እየመሩ ነው ሲሉ ከሰዋል። አያይዘውም ሜክሲኮ በዩናይትድ ስቴትስ ላይ የሚደረገውን ወረራ ካላቆመች ለማዕከላዊ አሜሪካ ሀገሮች የሚሰጠውን ገንዘብ ሁሉ አቆማለሁ ብለዋል። ትራምፕ ዛቻውን ያሰሙት በብዙ ሺህ የሚቆጠሩ የሆንዱራስ ተወላጅ ስደተኞች ዩናይትድ ስቴትስ እንገባለን በሚል ተስፋ በጓቴማላ በኩል ሜክሲኮ ከደረሱ በኋላ ፍልሰተኞቹ ከአካባቢያቸው የወጡት ድህነትና ግጭትን በመሸሽ ነው።
በሌላ ዜና የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ በቻይናና በዩናይትድ ስቴትስ መካከል የከፍተኛ ደረጃ ግንኙነት ማድረግ ካልታሰበ ግጭት ያድናል ሲሉ ቻይናው አቻቸው ተናግረዋል። ማቲስ እና የቻይናው መከላከያ ሚኒስትር ዊ ፈንጌ የተነጋገሩት ሲንጋፖር በሚካሄደው የእስያ ሀገሮች የጸጥታ ጉባኤ ጎን ለጎን ነው። የዩናይትድ ስቴትስ ባለስልጣኖች ከስብሰባው በኋላ ሲናገሩ ከቻይና ጋር ያለው ወታደራዊ ግንኙነት የተረጋጋ ይመስላል ብለዋል። አዲስ ስምምነት ግን አልተደረገም። በዋሽንግተንና በቤንዥንግ መካከል ያለው ወታደራዊ ግንኙነት ከቅርብ ጊዜያት ወዲህ በተከሰተው የንግድ ጦርነት የቻይና ወታደራዊ ኃይል ከሩሲያ የጦር መሳሪያ በመግዛቷ አሜሪካ ማዕቀብ መጣሏ፣ ቻይና በደቡብ ቻይና ባህር ላይ ወታደራዊ በመመስረቷ ምክንያት ሻክሮ ቆይቷል።
በመጨረሻም አፍጋኒስታን ውስጥ ኃያሉ የፖሊስ አዛዥ ጄኔራል አብዱል ራዚክ የሚገኙባቸው ሶስት በደቡብ አፍጋኒስታን ከፍተኛ ባለስልጣኖች በተኩስ ልውውጥ መገደላቸው አስታውቋል። ይህ የሆነው ከፍተኛ የዩናይትድ ስቴትስ ጄኔራል ክፍረ ሀገሪቱን ይጎበኙ በነበረበትም ወቅት ነው። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን ነው የምናልፈው። ባለፈው ሳምንት ለደሞዝና ለጥቅማጥቅም ጥያቄ ከነ ትጥቃቸው ወደ ቤተ መንግስት የሄዱት ወታደሮች የለውጥ ሂደቱን የማደናቀፍ ዓላማ ባላቸው አካላት የተላኩ ነበሩ ሲሉ ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ገልጸዋል። የወታደሮቹ ሀሳብ ክፋት ይኑርበት አይኑረው ስላልታወቀም ብልሹ ሁኔታ ሳይፈጠር ሁኔታው በዘዴ መፈታቱን ተናግረዋል። ከቀበሌ ጀምሮ እስከ ከፍተኛ ካቢኔ ድረስ ያለው የተቋም ብቃት አነስተኛ መሆኑን በዛሬው ንግግራቸው የገለጹት ጠቅላይ ሚኒስትር አብይ ችግር የፈጠረን ጭንቅላት ችግር ፈቺ ማድረግ ቀላል አይደለም ብለዋል። በሰሞኑ የፕሬዝዳንት ሙላቱ ተሾመ የፓርላማው ዘንድሮ ስራ መክፈቻ ንግግር ዙሪያ ከአባላቱ ለቀረበላቸው ጥያቄ ጠቅላይ ሚኒስትሩ ምላሽ በሰጡበት በዛሬው ንግግራቸው ግድያዎችን፣ የዜጎች መፈናቀልን፣ የደሞዝ ጭማሪን እና የበጀት ምደባን አስመልክቶ ለተነሱ ማብራሪያ ሰጥተዋል። ጽዮን ግርማ ዝርዝሩን ይዛለች።
ከ11 ቀናት በፊት መስከረም 28 2011 ዓ.ም የህዝብ ተወካዮችና የፌዴሬሽን ምክር ቤቶች መክፈቻ ላይ የተሰማውን የፕሬዝዳንት ሙላቱ ተሾመን ንግግር ተንተርሶ ከምክር ቤቱ አባላት ለተነሱ ጥያቄዎች ማብራሪያን የሰጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በማብራሪያቸው መካከል ረቡዕ መስከረም 30 2011 ዓ.ም በቤተ መንግስት ስለነበረው የመከላከያ ሰራዊት አባላት ጉዳይ አብራርተዋል። ጠቅላይ ሚኒስትሩ የደሞዝና የጥቅማጥቅም ጥያቄ ይዘው ቤተ መንግስት ከነትጥቃቸው የሄዱት አባላቱ 5 እና 10 በሚሆኑ ሰዎች ለከፋ ዓላማ ተቀስቅሰው የሄዱ እንደነበሩ ጥቆማ ሰጥተዋል። የወታደሮቹ አመጣጥ ህገ መንግስቱን የጣሰ ብቻ ሳይሆን የተጀመረውን ለውጥ ለማደናቀፍ ያለመና በክፉ ሀሳብ የተሞላ ነበር ብለውታል። ይህ ከታወቀ በኋላ በተኩስ በታገዘ እርምጃ ቢወሰድ ውጤቱ የከፋ ስለሚሆን አጠቃላይ ሁኔታውን መርምሮ በሳል እርምጃን በመውሰድና ቁጣን በማብረድ የወቅቱን ችግር በዘዴ መፍታት እንደተቻለም ገልጸዋል። ጠቅላይ ሚኒስትሩ
መጀመሪያ ስሜትን አረገብን፣ ከቀዘቀዘ በኋላ ውይይት አካሄድን። ራሱ ኤኬሌ ቀሰቀሰኝ፣ ኤኬሌ አደራጀኝ፣ ኤኬሌ ያደረገኝ ብሎ አወጡ፣ ለህግ እያቀረበ ነው። ጥይት ሳይተኮስ ሰው ሳይሞት፣ ይሄ ለእነሱም እንደነገርኳቸው አደገኛ የሚሆነው በአጋጣሚ አሁን ያለው ጠቅላይ ሚኒስትር ወታደር ባይሆን ኖሮና ሲቪል ቢሆን ምንድን ነበር የሚያስከትለው ነው ይሄ ጉዳይ። ሁለተኛ ከፑሻፑ በስተቀረ ባልተለመደ ሁኔታ በከፍተኛ መዝናናትና መሳቅ ነበር ኢንተርቪው የሰጠሁት። የዛን ቀን ውስጤ ድብን ርር እያለ ማለት ነው።
ይህንን አደረግኩ ያሉበትንም ምክንያት አያይዘው ገልጸውታል።
ከቡራዩ፣ ከሰበታ፣ ከለገጣፉ አርሶ አደር ወጣት ተደራጅቶ እየመጣ ነው። መንግስታችን ተነክተው ሊዋጋ እየመጣ ነው። እኔ በጣም የተዝናና ነገር ካላሳየው በስተቀረ ህዝቡ ሊረጋጋ አይችልም። የተዝናናው መስዬ ህዝብ አረጋግቼ ህይወት መታደግ ደግሞ የሰጣችሁኝ ኃላፊነት ነው። ይሄ ውስጥ ነው ስራ የሚሰራው። በነገራችን ላይ በዛ ሁኔታ ካለፈ በኋላ ወይኔ አመለጠን ሳንገለው የሚሉ ኃይሎች ነበሩ። አቃለን አንመልከተው፣ ወይም እንደነበረውን ጫፍ ልቅ እንደፍጥጥ እንሰርና ጸረ ዲሞክራት መንግስት እንሆን፣ አይችለን ዋጋ ከፍለንም ቢሆን እንሻገር ካላችሁ ግን ፈተናው ከባድ ነው። ፈተናው ደግሞ የሚበረታው ከውስጥ ነው። የማይነገር የማይዘረዘር ማለት ነው።
ጠቅላይ ሚኒስትሩ የወታደሮቹን ሁኔታ ለማብራራት የተንደረደሩበት ምላሽ የተነሳው የተቋማዊ አቅምን በተመለከተ ለተነሳ ጥያቄ ምላሽ ሲሰጡ ነው። በኢትዮጵያ በቀበሌ አካባቢ ያሉ የታችኛው እርከን ፈርሰዋል ለሚለው ጥያቄ ቀበሌ ብቻ ሳይሆን ከላይ ጀምሮ ተቋማዊ ብቃት ማነስ እንዳለ አረጋግጠዋል።
ከላይ ጀምሮ መንግስት ባቀደው ልክ እያንዳንዱ መሪ ሰርቶ ማስፈጸም ወደሚችልበት ተቋማዊ ብቃት አላደገም። ከላይ እስከ ታች በስድስት ወር ውስጥ ጠንካራ ቁመና ያለው ተቋም መፍጠር የሚችል ሀገር ለመኖር እርግጠኛ ባልሆንም እንደዚህ ቀላል ከሆነ ኢትዮጵያ ውስጥ እስከዛሬ ድሃ መሆን መለመን ባላስፈለገ ነበር። ሌላውን ተዉትና የቀበሌውን ተውና ትናንትና ከትናንትና ወዲያ ያጸደቃችሁት ካቢኔ 20 ሚኒስቴር ማጽደቅ በራሱ የነበረው ጭቅጭቅና ፈተና በጣም ከባድ።
ሰዎች የተለያየ ፍላጎት እንዳላቸው የተናገሩት ጠቅላይ ሚኒስትሩ ነገሮች አስተያየት እንደመስጠት ቀላል እንዳልሆኑም ይናገራሉ።
አሁን ያለው የኢትዮጵያ ህገ መንግስትና ጠቅላይ ሚኒስትር በቀጥታ በህዝብ ድምጽ ይመረጥ አይደለም። በቀጥታ በህዝብ ተመርጦ እንደ ፕሬዝዳንት የራሱ ካቢኔ ከፈለገበት ቦታ ፒክ አድርጎ ይፈጥር አይደለም። በድርድር ነው ከፓርቲዎች ጋር መገንዘብ አለበት። በፈለግነው ልክ በአንድ ጀንበር ለውጥ ማምጣት የምንችል መስሎት የሚያስብ ሰው በጣም ስቷል። አስቸጋሪ ንትርኮችና ድርድሮች ያስፈልጋሉ። አንዱን ወገን አንተ አያስፈልግህም አይገባህም ሂድ ወዲያ ብለን ደግሞ ደስጠን ከሄድን ተመልሰን ትናንትና ውስጥ እንገባለን። በተቻለ መጠን የሁሉንም ግሩፕ ስሜት የሁሉንም ሀሳብ ስሜት አጥፎ ተያይዞ ለመሄድ ትሬድ ኦፍ አለ ማለት ነው። እየፈለግን የምናጣው ነገር አለ ማለት ነው። እንደምንናገረው እንደምንተቸው ቀላል አይደለም። 20 ሰው መምረጥ እያለ ቀበሌ ሲደርስ ምን ያክል ችግር እንዳለው ማሰብ ጥሩ። ምክንያቱም ለውጥ ልክ እንደ አንድ ዛፍ ከዚህ ጋር ነቅለን እዚህ ጋር የምንተክለው ጉዳይ አይደለም። ለውጥ በተፈለገው ፍጥነትና ጥራት እንዳይሄድ የሚያደርገው ውጫዊ ፋክተር ብቻ አይደለም፣ ውስጣዊ ፋክተር ነው። ያካሄድነው ሪቮሉሽን አይደለም።
ችግሩን ለመፍታት ብቃት ያለው አመራርና ተቋማዊ አሰራር ለመገንባት እንደሚሰራም ገልጸዋል። አዲስ የተዋቀረው ካቢኔም ከዚህ አንጻር ከስልጠና ጀምሮ በርካታ ስራዎችን ለመስራት እንደታቀደ ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ሌላው ማብራሪያ የሰጡበት ጥያቄ በሀገሪቱ በሰላምና ጸጥታ ጉዳይ፣ በተለያየ ቦታ ስለሚከሰተው ግድያ፣ የዜጎች መፈናቀልና ሕግ ማስከበርን መሰረት አድርገው ለተነሱ ጥያቄዎች ነው።
ባለፉት 2-3 ዓመታት ኢትዮጵያ ውስጥ ሲያጋጥም የነበረው መፈናቀል፣ ግድያ፣ የዜጎች ጉስቁልና፣ በሰላም ወጥተው በሰላም መግባት አለመቻል እጅግ በጣም አስነዋሪ፣ ወገን በወገኑ ላይ ጭካኔ ያሳየበትና ኢትዮጵያ እንደ ሀገር እንዲሁም ህዝቦቿ የተፈተኑበት፣ ከዚህ ለመውጣት የሁላችንም ርብርብ የሚጠይቅ እጅግ አስከፊና አሳፋይ ተግባር መሆኑን በተደጋጋሚ ስናነሳ ቆይተናል። በኢትዮጵያ ውስጥ ታይቶ በማይታወቅ ደረጃ ዜጎች በራሳቸው ወገን ላይ በዚያ ልክ ጨክነው መፈናቀል፣ ግድያ፣ ዘረፋ ያካሄዱበት ሁኔታ በሚቀጥሉት ዘመናትም በታሪካችን ውስጥ እንደ ጥቁር ጠባሳ የሚታይ ይሆናል።
ግድያው ዝም ብሎ በዘፈቀደ ወይም ሰዎች በግልፍተኝነት ተነሳስተው የፈጠሩት ሳይሆን ከጀርባው ሌላ ዓላማን ያዘለ ነው ብለውታል።
ይህ ሀሳብ ተራ ወንጀል አይደለም። የተቀናጀ የፖለቲካ ዓላማ ያለው ሀገርን በማስጨነቅ ህዝብን በማሸበር ያለው ሁኔታ ለመቀየር ታቅዶ ታልሞ ሰው አደራጅተው ፋይናንስ በመደገፍ ሲሰራ የቆየ ተግባር። ይህን የኢትዮጵያ ህዝብ እና መንግስት ሁኔታውን ተረድተው በተቻለ መጠን እንዳይስፋፋና እንዲገታ ሰፊ ጥረት ማድረጋቸውም ይታወቃል። ይሁንና ይህንን ጉዳይ ከፖለቲካል ሞቲቬሽን ተነስቶ የሚሰራ አደገኛ ወንጀል ከሚል በላይ ወደ ዘር ማጥፋት ሀሳብ መውሰዱ ጠቃሚ ነው ብዬ አላስብም።
ይህም ሆኖ ግን የተሰራው ወንጀል የዘር ማጥፋት ነው የሚል ስያሜ ከተሰጠው ለሌላ ዓላማ የተነሱ አጥፊዎቹን ከመጥቀም ውጪ የሚፈይደው ነገር አይኖርም ብለውታል። ስርዓት አልበኝነት የወቅቱ የሀገሪቱ ፈተና እንደሆነም ተናግረዋል። ጠቅላይ ሚኒስትር አብይ
ስርዓት አልበኝነት በጣም በከፍተኛ ጥንቃቄ ማየት የሚገባን ጉዳይ ይሆናል። ይህን ከማድረግ አንጻር ባለፉት 6 ወራት መንግስት በ3 ከፍሎ የሰላሙን ሁኔታ ለማየት ሞክሯል። አንደኛው ግጭት ማስቆም ነው። እዚህም እዚያም በተጠና ሁኔታ ታስቦበት ማንና ማንን ብናጋጭ ነገሩ ሊባባስ ይችላል ተብሎ በእቅድ በጥናት ስለሚሰራ እነዛን ግጭቶች ሲያጋጥሙ ቶሎ የማክሸፍ የማስቆም ስራ ነው። ሁለተኛው እንደ መንግስት እየሰራ ያለነው እምቅ የግጭት አቅም ያላቸውን ኤሪያዎች ለይቶ መከላከል ነው። ፖቴንሻል የግጭት ሁኔታ የሚታይባቸውን ከባቢዎች እና ግጭቶች ማምከን ነው። ይሄም ጎልቶ ወጥቶ ህዝብ ጋር ሳይደርስ የመከኑ ግን ብዙ የታሰበላቸው የታቀደላቸው የግጭት ህልሞች፣ ቅዶች ነበሩ። ሶስተኛው ዘላቂ ሰላም ማስፈን ነው። ዘላቂ ሰላም ማስፈን የሚያስፈልግበት ምክንያት ሰው ገዝቶ ሸጦ ወጥቶ ለመግባት ምንም ችግር እንደማያጋጥመው የሰላም ስሜት ሲሰማው ማለት ነው። ያን ኢትዮጵያ ውስጥ ማምጣት ይኖርብናል። ያለማምጣት ዋናው የሰላሙ ባለቤት እና ዘብ የሆነው ራሱ ህዝቡ ነው።
ጠቅላይ ሚኒስትሩ አያይዘው መንግስት ህግን ለማስከበር እስካሁን የእስር እርምጃ መውሰዱን አብራርተዋል። አያይዘውም ጦላይ ታስረው በዛሬው ዕለት ስለተለቀቁት 1174 የአዲስ አበባ ወጣቶች በተመለከተም ማብራሪያ ሰጥተዋል። የግልና የመንግስት መገናኛ ብዙሃን አዘጋገብ ሁኔታ፣ ስለ ጋዜጠኞች ማህበራዊ ሚዲያም በተመለከተም ማብራሪያ ሰጥተዋል። የደሞዝ ጭማሪ፣ የበጀት ምደባና የዋጋ ግሽበትንም በተመለከተ አንስተዋል። አድማጮች፣ በጠቅላይ ሚኒስትሩ ምላሽ ላይ የባለሙያዎችን አስተያየት ይዘን እንመለሳለን። የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ጅቡቲ የሚገኙ ኢትዮጵያውያን ስደተኞች ወደ ሀገራችን ለመመለስ ብንፈልግም ላቀረብነው ጥያቄ መልስ ሳይሰጠን ወራት አለፉ ሲሉ ቅሬታ አሰምተዋል። ቀደም ሲል ጥገኝነት ጠይቀው እዚያው ይኖሩ እንደነበረና ቁጥራቸው 350 እንደሚሆኑ የተናገሩት እነዚሁ ኢትዮጵያውያን ጥያቄያቸውን ያቀረቡት ለተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR መሆኑን አመልክተዋል። ስለ ጉዳዩ የተጠየቀው ጅቡቲ የሚገኘው የኢትዮጵያ ኤምባሲ ጉዳያቸው በመንግስታቱ ድርጅት ተቋም እጅ ላይ በመሆኑ ጣልቃ መግባት እንደማይችል ለቪኦኤ ገልጿል። በዩኤንኤችሲአር የአልአዴ የጥገኝነት ጥያቄዎች መጠለያ ጣቢያ ዋና ኃላፊ በበኩላቸው በፈቃደኝነት የመመለስ ጥያቄያቸው በሂደት ላይ እንደሚገኝ ተናግረዋል። መስታወት አራጋው ሁሉንም አነጋግራ ተከታዩን ዘግባለች።
በጅቡቲ አልአዴ በተባለ የተባበሩት መንግስታት የስደተኞች መጠለያ ጣቢያ ከ20 ዓመታት በላይ ኖረናል። 350 እንሆናለን ያሉን ከተለያዩ የኢትዮጵያ አካባቢ ፈልሰው የመጡ ስደተኞች የጉዞ ሰነድ እንዲዘጋጅላቸውና የመቋቋሚያ ድጎማ እንዲሰጣቸው ጠይቀዋል። ሁሉም ስደተኞች ስማቸው በግልጽ እንዲነገር አይፈልጉም።
ከ91 ደርግ በሚፈርስ ጊዜ ከዛ ከአሰብ አካባቢም ከተለያየ ኢትዮጵያ ክፍል የገቡ የደርግ ወታደር የነበሩ ሌሎችም ሲቪሎች አሉ። እኛ ደግሞ በፊት በነበረ ሁኔታው ጥሩ ስላልነበረ የግድ ጠፍቼ ድንበር አቋርጬ ነው ወደ ጅቡቲ ገብቼ ጥገኝነት ጠይቀን ሁላችንም በአንድ የስደተኛ ካምፕ እንኖራለን እና ስንኖር ብዙ ችግሮች አሉብን። እንደ ሌላው ስደተኛ ካምፕ ፋሲሊቲ የተሟላ ነገሮች የተሟሉበት ቦታ አይደለም። ግን ከመሞት መሰረት በሚል ሀሳብ ይህን ያላረት እዚሁ እየወለድን ልጆቻችን ደግሞ ሌላ ልጅ እየወለዱ እንኖራለን እና የህይወት ለውጥ የለንም። ሀገሪቱ ውስጥ ምንም አይነት ስራ መስራት አይቻልም ዜጋ ካልሆነ በስተቀር። እኛም ሀገራችን ላይ ገብተን የሀገራችንን ውሃ ጠጥተን ብንሞትም ብንኖርም እሱ ይሻለናል ብለን ተደራጅተን ስም ዝርዝራችንን ጽፈን ለሚመለከታቸው ቢሮ አመለከትን። ዩኤንኤችሲአር ጅቡቲ ቅርንጫፍ ለኢምባሲ ለኢትዮጵያ ኤምባሲ ሁሉ ጽፈናል። ግን እስካሁን የተሰጠን መፍትሄ የለም። አሁንም አለን።
ስንት ትሆናላችሁ? በአጠቃላይ
ወደ 350 አካባቢ እንሆናለን ማለት ነው ከነቤተሰባችን። 28 አመት ይኖራለ። ከዛ እንደ የደረጃው እንደነገርኩሽ
ወደ ጅቡቲ ተሰደው መኖር የጀመሩት ሌላው ስደተኛ በዚሁ መጠለያ ውስጥ ትዳር መስርተው የ20 አመት ልጅ አድርሰዋል።
አሁን የመጣሁት እና ከጓደኞች ጋራ እኔ በ1991 ዓ.ም ግንቦት ወር ነው የመጣሁት ከኢትዮጵያ 83 ይኸው 28 አመት ነው የኖርኩት።
በምን ምክንያት ነው ከኢትዮጵያ የወጡት?
በዛር ሰዓት እንግዲህ ያው የጦር አባል ነበርን እኛ ጦር ግንባር ነው የነበርነው። የመንግስት ለውጥ ተደረገ። የመንግስት ለውጥ በሚደረግበት ሰዓት እንግዲህ በቀጥታ ከአሰብ ወደ ጅቡቲ መግባት አጋጣሚ ነው ዝግ የነበረን። ሌላ ምርጫ አልነበረንም። መንገዶችን ዝግ ነበሩ። ከዛ በኋላም ደግሞ ወደ ኢትዮጵያ ተመልሰን መሄድ አጋጣሚውን አላገኘንም። ሌላ ነገር ውስጥ ተመግባት እዚሁ መቆየትና በህይወት መኖር ይሻላል ስምለት ያ ነው።
ሌላዋ ስደተኛ በአልአዴም የስደተኛ መጠለያ ውስጥ ከ25 ዓመት በላይ ኖረዋል። በዚሁ መጠለያ ልጅ ወልደው አሳድገዋል። የልጅ ልጆችም ለማየት በቅተዋል።
ጥያቄያችን አንድና አንድ ነው። መግቢያ የለንም። ቤተሰቦች አልቀዋል። ቤተሰብ የለም። ልጆች አፍርተናል። የልጅ ልጅም አይተናል። መውደቂያ የለንም። ለአንድ ቀን የሚያስተናግደንም የለም። እስካሁን 28 ዓመት አስቀምጣችሁናል። አሁን ግን ወደ ሀገራችን መግባት እንፈልጋለን። መጠለያ ይሰራልን። መቋቋሚያችንን ስጡን። የአሳችንን ማረፊያ እና መቋቋሚያችንን ከፈጡ እኛ ነገም እለት ቢያነሱን ሀገራችን ገብተን ከወገኖቻችን ጋር በመቀላቀል ዝግጅንን ጥያቄያችን መጠለያ ይሰጠን ነው።
ቤተሰብ መስርተዋል።
በጣም 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 የልጅ ልጅ አይቻለሁ። የልጅ ልጅ
እዚሁ መጠለያ ውስጥ
የልጅ ልጅ ያውም ልጄ አለች አጠገቤ። ሁለት ልጆች ነው የወለደችው። የወለድኳት ልጄ ያ አባት ረዳት እኔ ሆኜ ከእግዚአብሔር ጋር ይኸው ይህንን ችግር እየገፋን ነው።
ኑሯቸው ምን ይመስላል በዚህ በካምፖስ?
ያው ኢትዮጵያዊ ስለሆነን እርስ በርስ እንደጋገፋለን እንጂ ኑሯችን በጣም ከባድ ነው። 9 ኪሎ ዱቄት ግማሽ ሜትር የምትሆን ዘይት በወር ይገርምሻል፣ በእውነት ነው የምልሽ። የጨለማ ነው። አንድ ሳሙና ለወር፣ አንድ የሻይ ብርጭቆ ስኳር ወር። ግን ኢትዮጵያዊ ስለሆነን ጎበዞች ስለሆነን እጃችንን ስላልሰጥን እየተደጋገፍን የራሳችንን እየተፍጨረጨር ነው እንጂ እነሱ የሚሰጡንም አታዩ። አሁን ግን ይብቃን ስደት።
በመጠለያው ተወልደው አድገው ልጆች የወለዱ ወጣቶችም ይገኛሉ። እነዚህ ወጣቶች ከሁሉ በላይ የሚያስጨንቃቸው የማንነታቸው ጉዳይ እንደሆነ ይገልጻሉ። ከድርጅቱ የስደተኛ መታወቂያ ውጪ ዜግነታቸውን የሚያረጋግጥላቸው መታወቂያ የላቸውም። ከነዚህ መካከል ስሟን እንዳንጠቅስ የጠየቀችን ወጣት በተወለደችበትና ባደገችበት መጠለያ እሷም የሁለት ልጆች እናት ሆናለች።
እኛ ህጋዊ ህጋዊ ሰሆን ያላቅ ያልሰው ልጆች እንኳን ህጋዊ ሰዎች ነበሩ። በሀገራቸው መታወቂያ ኖሮች በብዛት የሚኖሩ ሰዎች ናቸው። እኔ ግን ህጋዊ ሰው ለመሆን እንኳን ባላም ፈልገ ኦልሞስት 25 ዓመት ሊሞ ላይ ነው እና እስካሁን የምኖሩ ሪፍ ልጅካደ ነው። ሌሎችን ቋንቋ መናገር የዘቡ ልጅ ማለት ምንም የሚያመጣው ለውጥ የለም። እድረኛ ስደተኛ ነሽ።
ልጆችሽ ስጣቸው ምንድን ነው?
እነሱ አሁን ወንድ ልጅም ሴቷ ልጅም አሁን ገና ትምህርት ጀምረዋል። እሱ አንደኛ ነች፣ እሱ ነበላ። አሁን ያው እንግዲህ ፈጣሪ ከረዳችሁ ከኔ የተሻለ ያገኛሉ ማለት እኔ ያየሁትን ህይወት ሊያዩ ይችላሉ። አሁን ነገሮች ከተስተካከሉና ጥሩ ከሆነ ማለት ነው፣ ወደ ሀገር የሚሄዱ ነገር ከተስተካከሉ ወደ ሀገር ከገባ ማለት ነው።
ለልጅ ልጆቻችን ስደትን አናወርስም፣ ስደት በእኛ ይብቃ፣ ወደ ሀገራችን መልሱን ነው ያልነው ይላሉ ሌላው ስደተኛ።
ስደት ለልጅ አውርሳ እንደገና ለልጅ ልጅ ማውረሱ ደግሞ በጣም ከበረ። ስለዚህ ወደ ሀገር ቤት የመመለስ ጥያቄ ነው እንግዲህ ለሚቻሩ የሰጥ ነው። ወደ ሀገር ቤትም ራሱ በሄደን የት እንደምናርሱ ምን እንደምንሆን ራሱ አናውቀው።
በጅቡቲ የኤፌድሪ ልዩ መልእክተኛና ባለሙሉ አምባሳደር ሻሜቦ ሲሳሞ ስደተኞቹ በተባበሩት መንግስታት የስደተኞች ጥበቃ ስር በመሆናቸው ኃላፊነቱን UNHCR ለኢትዮጵያ ኤምባሲ አሳልፎ እስከሚሰጥ ምንም አይነት እገዛ ኤምባሲው ማድረግ እንደማይችል ገልጸውልናል።
በዩኤንኤችሲአር ስር ያለው ስደተኛ በህጉም የአንድ ሀገር መንግስት በ50 ሜትር ክልል ውጭ መጥፋት የማይችልም ኦልሬዲ አንደር ዘ ፕሮቴክሽን ኦፍ ዩናይትድ ኔሽን ስር ስለሆነ ማለት ነው። አሁን ደግሞ በሀገራችን ምቹ ሁኔታ ተፈጥሯል። ፕሮቴክሽናቸው ከተነሳ ወደ ሀገር መግባት ይችላል እንጂ በእኛ የተያዘ ያለ
ካምፕ ውስጥ የተወለዱ ልጆች የእነሱ ዜግነት ጉዳይስ?
ዩኤንኤችሲአር ነው ይህንንም ችግር ስለሆኑ ከኢትዮጵያዊ ወላጅ እናትና አባት የተወለዱ ስለመሆናቸው ዩኤንኤችሲአር ቤርት ሰርቲፊኬት በጅቡቲ ሆስፒታሎች ናቸው ወደ የሚችሉ የጅቡቲ መንግስት ቤርት ሰርቲፊኬት ሲሰጥ ፋሚሊ መሆኑን ያሳያል። ይህን ፕሮሴስ በዚህ መልኩ ነው ያለው።
በጅቡቲ የዩኤንኤችሲአር አልአዴ መጠለያ ጣቢያ ኃላፊ ባርሃሺ ኪራና የስደተኞቹ ወደ ሀገራቸው የመመለስ ጥያቄን ተቀብለው አስፈላጊ መረጃ በማሰባሰብ ጉዳዩን በጥልቀት እየመረመሩ እንደሆነ ይናገራሉ።
Because this is a process which involves so many stakeholders, we are working on it and it's
የጥገኛ ጠያቂ ኢትዮጵያውያን ጉዳይ በአንድ ቢሮ ብቻ የሚወሰን ባለመሆኑ ነው መልስ ሳይሰጣቸው የዘገየው። ከኢትዮጵያ መንግስት ጋር ስለ ጉዟቸው ተነጋግረናል። ጉዳያቸው በምን ሁኔታ ላይ እንደሚገኝም ለስደተኞቹ ለራሳቸው አስረድተናቸዋል። ገና መመለስ የሚገባቸው በርካታ ጥያቄዎች አሉ። ወደ አገራቸው ሲመለሱ የሚያስፈልጋቸው የደህንነት ጥበቃን ጨምሮ ከተመለሱ በኋላ ሕይወታቸውን እንዴት ሊመሩ እንደሚችሉ ጥናት በማድረግ ላይ ነን። በዚህ ዓመት መጨረሻ ሁሉም ነገር ተጠናቆ በሰላም ወደ አገራቸው እንደሚገቡ ተስፋ አደርጋለሁ።
በጅቡቲ በዩኤንኤችሲአር ስር ያለው የአልአዴ መጠለያ ጣቢያ ኃላፊ ባርሃሺ ኪራና በመጠለያው የተወለዱ ልጆች ዜግነትን በተመለከተ ጨምረው ገልጸውልናል።
ከኢትዮጵያውያን ወላጆች የተወለዱ ልጆች በትውልድ ኢትዮጵያዊ ናቸው። ስለ ማንነታቸው የምንጠራጠረው ነገር የለም። በዚህም ችግር የሚገጥመን አይመስለኝም። ከቤተሰቦቻቸው በምንም መንገድ መነጠልም አንችልም።
የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር በድረ ገጹ ባወጣው የቅርብ መረጃ መሰረት ከ27,000 የሚበልጡ ጥገኝነት ጠያቂዎች በጅቡቲ ይኖራሉ። ጥገኝነት ጠያቂዎቹ በአብዛኛው ከኢትዮጵያ፣ ኤርትራ፣ ሶማሊያ፣ ከቅርብ ዓመታት ወዲህ ደግሞ ከየመን የተሰደዱ ናቸው።
መስታወትን ለዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ ሪፖርታችን ነው የምናልፈው። እንደምታስታውሱት በአዲስ አበባ ከተማ ከመስከረም 2-8 ድረስ ባለው ጊዜያት ከተለያዩ ቦታዎች ታስረው ወደ ጦላይ ወታደራዊ ካምፕ ተወስደው የነበሩት ወጣቶች በዛሬው ዕለት መለቀቃቸውን የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። ኮማንደር ፋሲካ እንደተናገሩት ወጣቶቹ በስልጠና ላይ መቆየታቸውን ነው 1174 እንደሚሆኑና ስልጠናቸውን አጠናቀው ተለቀዋል የሚል ነው። ቀደም ሲል በነበረ ሁኔታ በአዲስ አበባ ከተማ የሚገኙ ነዋሪዎችና የአምነስቲ ኢንተርናሽናል የእነዚህ ወጣቶች አያያዝ ህገ ወጥ እንደነበረና ህጉን ያልተከተለ መሰረት እንደሌለው ሲከራከሩ ቆይተዋል። የፌዴራል ፖሊስ ኮሚሽን ኮሚሽነር በበኩሉ ወጣቶቹ በተለያዩ በከተማ ውስጥ በነበሩ አድማዎችና አመጾች ላይ ተሳትፈዋል በሚል ለሰላማዊ ጥቅምና ህግን ለማስተማር በስልጠና ላይ የቆዩ ናቸው ሲል መከራከሩ ይታወቃል። በዛሬው ዕለት ለህዝብ ተወካዮች ምክር ቤት ሪፖርት ያቀረቡት ጠቅላይ ሚኒስትር አብይ በበኩላቸው ስለነዚህ ወጣቶች ማብራሪያ ሰጥተዋል። የነበሩትን ቅሬታዎች የተቃዋሚ የፖለቲካ ፓርቲዎችም ይህንን ማንሳታቸውን፣ በእስር ላይ የሚገኙ ወጣቶችን ቢሮ ድረስ አስጠርተው ማነጋገራቸውን፣ የፖሊስንም ሪፖርት መመልከታቸውን ገልጸዋል። አያይዘውም በፖሊስ በኩል ምንም አይነት ስህተት የለም፣ ሁሉም ወጣቶች ወንጀለኛ ናቸው ብለው እንደማያምኑም ተናግረዋል።
የተያዙ ሰዎች ሁሉም ወንጀለኛ ናቸው፣ አንድም ሰው ወንጀል የሌለበት የለም፣ አጣርተን ነው የያዝነው የሚል ትምክህት እኔ የለኝም። ምክንያቱም ያለንን ሲስተም እናውቀዋለን። ያለን ሲስተም አጥርቶ የመያዝ ብቃቱ የደከመ ብቻ ሳይሆን ልምምዱም አናሳ ስለሆነ ደምሮ የሆኑ ሰዎች ይዞ ሊሆን ይችላል። እነዛ ሰዎች መጥተው ካነጋገሩኝና መረጃ ካገኘው በኋላ ታንጀብል የሆነ የተረጋገጠ ማስረጃ ያለባቸው ሰዎች ለፍርድ እንዲቀርቡ፣ አብዛኛው ግን ሳያቅ በስሜት ትናንሽ ብር ወስዶ የተቀላቀለው ደግሞ የተወሰነ ስልጠና ተሰጥቶት እንዲለቀቅ ነበር አቅጣጫ የተቀመጠው። በዚህ ሂደት ውስጥ የተጎዱ ወጣቶች ካላግባብ የታሰሩ ወጣቶች 10ም 100ም 50ም ካሉ የለውጥ አካል አድርገው ማሰብ አለባቸው። በየቀኑ በህይወታችን ተወራርደን ነው ለውጥ እየመራን ያለነው። አልጋ ባልጋ የሆነ ጉዞ አይደለም ለውጥ። በየቀኑ በምናደርገው እንቅስቃሴ ከውስጥም ከውጭም አደገኛ ሁኔታዎች እያጋጠሙን ህይወታችንን ጭምር ቢሆን ሰጥተን ለውጡን ማስቀጠልና የኢትዮጵያን አንድነት ማረጋገጥ አለብን በሚል እሳቤ ነው የሚሰራው። ይህን አውቆ ወጣቱ የተቀበለው መከራ የተቀበለው ችግር ካለ ለለውጡ የከፈለው ዋጋ አድርጎ ማሰብ አለበት።
ጠቅላይ ሚኒስትር አብይ አህመድ ባለፉት 4 ወራት ብቻ ከ1700 ሰዎች በላይ በቁጥጥር ስር እንደዋሉ ጠቁመው ከእነዚህ ውስጥ ከ1000 በላይ የሚሆኑት በደቡብ ክልልና ሐዋሳ፣ ከ300 በላይ ደግሞ በቡራዩ መሆናቸውን ተናግረዋል። ይህንን በተመለከተ ከዚህ ቀደም ማብራሪያ የሰጡን ኮሚሽነር ዘይኑ ጀማል ደግሞ 374 መሆናቸውን በቁጥር ለይተው አስቀምጠዋል። ከ80 በላይ በአዲስ አበባ እንዲሁም በሌሎች አካባቢዎች ላይ በወንጀል ድርጊት ላይ ተሰማርቶ የነበሩ ሰዎች በቁጥጥር ስር መዋላቸውንም ጠቅላይ ሚኒስትር አብይ በዛሬው ዕለት ተናግረዋል። በዚህ ሂደትም ከአጥፊዎች ጋር ተቀላቅለው በቁጥጥር ስር የዋሉ ወጣቶች ሊኖሩ እንደሚችሉ ጠቆም አድርገዋል። መንግስት በአሁኑ ወቅት በአዲስ ባቀዳቸው ስራዎች ወጣቱን በስፋት ተጠቃሚ ለማድረግም እየሰራ መሆኑን ገልጸዋል። ሆኖም ግን ወጣቶች ባልተገባ መንገድ ለፖለቲካ ፍጆታ ከሚጠቀሙባቸው ሰዎች ወይም የፖለቲካ ፓርቲ አባላት እንደዚሁም ደግሞ ከጀርባቸው የተለያየ ዓላማን ካነገቡ ሊጠነቀቁና ሊታቀቡ እንደሚገባም ጠቁመዋል። ወንጀል ሰርተው እስካሁን በቁጥጥር ስር ውለው ከቀረቡ ፍርድ ቤት ከቀረቡ አካላት ጋር በተያያዘም ጠቅላይ ሚኒስትር አብይ ልክ ነው፣ በመንግስት በኩል መዘግየት ይታያል ለፍርድ አለማቅረብ ሲሉም አስተያየታቸውን ሰጥተዋል። እንግዲህ አድማጮች፣ በዛሬው የጋቢና ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበርን።
ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያብሮ ነበር። የስርጭት መሐንዲሱ ኮርኔሊየስም አብሮን ነበረ። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት።
Sono entrato nella sagale americana.